ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ትረካ ክፍል 18 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
በሐረርጌ ክፍለ ሀገር ሰሞኑን ሲካሄድ የነበረው ግድያና መፈናቀል ትንሽ ጋብ ያለ ቢመስልም ውጥረቱ ግን አሁንም ያልበረደ መሆኑን አንዳንድ መረጃዎች ይጠቁማሉ። ቶጎ ውጫሌ በሚገኘው የወያኔ ወታደር ካምፕ ውስጥ የልዩ ፖሊስ አባላት ተጠልለው ከነበሩ 10,000 የሚሆኑ የኦሮሞ ተናጋሪዎች መካከል የተወሰኑትን መርጠው የወሰዷቸው መሆኑ ሲታወቅ የግድያ እርምጃ ሊወስዱባቸው ይችላል ተብሎም ተገምቷል። የልዩ ፖሊስ አባላት ወታደር ካምፕ ውስጥ ገብተው የመሰላቸው መርጠው ሲወስዱ ወታደሮቹ ስምምነትና ተባባሪነት መሆኑ ሲታወቅ ይህም የወያኔ ስራና ተንኮል መሆኑን በግልጽ ያሳያል በማለት ታዛቢዎች አስተያየታቸውን ሰጣሉ። በተያያዘ ዜና በትላንትናው ቀን 70 የሚሆኑ ተፈናቃዮችን ጭኖ ከጭናክሰን ወደ ሐረር ይጓዝ የነበረ ካሚዮን በመገልበጡ ያንድ ሰው ሕይወት ሲጠፋ 20 የሚሆኑት ከባድ ጉዳት ደርሶባቸው እየታከሙ ይገኛሉ። ቀላልና ከበድ ያለ ጉዳት የደረሰባቸው በሐረር ሕይወት ፋና ሆስፒታል ሕክምና እየተደረገላቸው መሆኑን የተገኘው መረጃ ይገልጻል። የወያኔ አገዛዝ የብሮድካስት ባለስልጣን የተባለው ተቋም በአገሪቱ ስለሚገኙ መገናኛ ብዙሃን ባስተላለፈው መመሪያ በመልካም መልእክት ሽፋን ወትሮም ተወጥሮ የነበረው ሚዲያ ይበልጥ የሚያፍንና የሚያስፈራራ መልእክት ያስተላለፈ መሆኑ ታውቋል። በህዝቦች መካከል የእርስ በርስ ግጭት የሚያነሳሳ ጦርነት የሚቀሰቅስ ወይም በብሔረሰቦች ላይ ጥላቻ የሚቀሰቅስ የሚያሰራጩ የመገናኛ ተቋም በሕግ ይጠየቃል በሚል መመሪያ ሽፋን በሕገ መንግሥት የተቋቋመውን የመንግሥት አስተዳደርም ሆነ የወታደሩን ተቋም ማውገዝም ሆነ መተቸት በሕግ ያስጠይቃል የሚል ማስጠንቀቂያ የተለመደውን የወያኔ አፋኝነት በግልጽ ያስረዳል ተብሏል። በዓለም ላይ የሰሊጥ ዋጋ በመቀነሱ ምክንያት በኢትዮጵያ የሚመረተው የሰሊጥ ምርት 9% በሆነ መጠን ያሽቆለቆለ ሲሆን እንዲሁም የሰሊጥ እርሻ ስፋት በ11% መቀነሱን ከወያኔ ማዕከላዊ ስታቲስቲክስ ጽሕፈት ቤት የወጡ መረጃዎች ይጠቁማሉ። ከዚህ በፊት $2,200 ያወጣ የነበረው አንድ ቶን ሰሊጥ በአሁኑ ወቅት በግማሽ በመቀነስ $1,100 የገባ መሆኑ ታውቋል። እንደሚታወቀው ወያኔ ከህዝቡ የዘረፈውን ሰፊ ወልቃይትና የሁመራ ቦታዎች ሰሊጥ በማምረት የሚታወቁ ሲሆን ብዙዎቹ አምራቾች ምርታቸውን ከሰሊጥ ወደ ገብስ የለወጡ መሆናቸውም ታውቋል። 62% የሚሆነው የሰሊጥ ምርት የምትገዛው ቻይና ስትሆን 13% የሚሆነው ደግሞ ወደ እስራኤል፣ ሌላው ወደ አሜሪካ የሚላክ መሆኑን ተነግሯል። በርካታ የጋምቤላ ተወላጆች መሬታቸውን ተቀምተው እንዲፈናቀሉ ተደርጎ 100,000 ካሬ ሜትር ቦታ ተሰጥቶት የነበረው የህንዱ ኩባንያ ካራቱሪ በኢትዮጵያ ነቅሎ መውጣቱን የገለጸ መሆኑን አፍቃሪ ወያኔው ነው ሪፖርተር ጋዜጣ ዘግቧል። በአበባ እርሻዎችና በሌሎችም መስኮች ተሰማርቶ የነበረው ካራቱሪ ለስራ ማስኬጃ በሚል ከኢትዮጵያ ንግድ ባንክ $75 ሚሊዮን እንዲሁም መጠኑ ያልተገለጸ ገንዘብ ከሌሎች ባንኮችና የገንዘብ ተቋሞች መውሰዱ የተረጋገጠ ሲሆን ገንዘቡን ባለመመለሱ ምክንያት ባንኩ መሬቱን የነጠቀው መሆኑ ተዘግቧል። ካሩቱሬ መጀመሪያ ከድሆች መሬት ተነጥቆ የተሰጠው የወያኔ ባለስልጣኖች ጠቀም ያለ ገንዘብ በመስጠቱ መሆኑ የሚታወቅ ሲሆን ለመሬቱ ክራይ የከፈለውና ወደ አገር ውስጥ ያስገባቸው የእርሻ መሳሪያዎች ዋጋ የባንኮችን ዕዳ ሊሸፍን ስለመቻሉ የተረጋገጠ መረጃ እስካሁን አልተገኘም። ኢዮብ የተባለ ኢትዮጵያዊ ባለፈው ሳምንት ውስጥ በእንግሊዝ አገር ዌልስ ተብሎ በሚጠራው ግዛት ባለችው ስዋንሲ በምትባል ከተማ ሞቶ የተገኘ መሆኑን የቢቢሲ ዜና ምንጭ ዘግቧል። ኢዮብ የፖለቲካ ጥገኝነት ጠይቆ የተከለከለ መሆኑ ሲታወቅ አብሮት የነበረው ጓደኛ መጠጊያ አጥቶ በየመንገዱ ሲንከራተት የቆየ መሆኑን ተናግሯል። ስለ አሟሟቱ ሁናቴ ፖሊሶች እያጣሩ ሲሆን እስካሁን በሌላ ሰው የተገደለ ስለመሆኑ የሚጠቁም መረጃ አልተገኘም ተብሏል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በቅርቡ በኮንጎ የጸጥታ ኃይሎች ወደ 40 የሚጠጉ የብሩንዲ ስደተኞችን መገደልን ጠቅሶ በሰጠው መግለጫ በመላለም የአፍሪካ ስደተኞች አያያዝ እየተበላሸ በሚል ላይ ነው ብሏል። በተለይ በአፍሪካ ሀገሮች ሊቢያ፣ አልጄሪያ፣ ሱዳን፣ ደቡብ አፍሪካ፣ ሶማሊያ፣ ኢትዮጵያና ሌሎችም ስደተኞች በጣም እየተሰቃዩ ግፍም እየተፈጸመባቸው ነው ሲል ተችቷል። የአውሮፓ ሀገሮች በስደተኞች ላይ ፊታቸውን እያዞሩ መሆናቸውን መዘንጋት ተገቢ አይደለም ሲል ኮሚቴውም አሳስቧል። ሊቢያ የግፍና የሞት ሀገር መሆኗ እየታወቀ አሁንም ወደዚች ሀገር የሚሰደዱ ዜጎች ቆም ብለው ሊያስቡበት ይገባል የሚል ምክር እየተለገሰ ባለበት ጊዜ ተጨባጭ ሁኔታውን ማጤን ግዴታም ነው ተብሏል። የኬንያ ጠቅላይ ፍርድ ቤት ኬንያን ምርጫ ለምን ውድቅ እንዳደረገው ማብራሪያ ሰጥቷል። ፍርድ ቤቱ ውሳኔ የሰጠው የተቃዋሚ ፓርቲ መሪ ባቀረቡት ክስ መሰረት መሆኑንና የምርጫ ኮሚሽኑ የኮምፒውተር አጠቃቀም እንዳይመረመር በመከልከሉ ምክንያት የወሰደው እርምጃ መሆኑን ገልጿል። የኬንያ የምርጫ ኮሚሽን የተቃዋሚ መሪውን ክስ የኮምፒውተር አጠቃቀሙን በማስመርመር ውድቅ ሊያደርግ ይችል ነበር በማለት ፍርድ ቤቱ ሐሳቡን ከሰጠ በኋላ ይህ ሊደረግ ባለመቻሉ መጭበርበሩን ያመለክታል ብሏል። ከዚህ በተረፈ ምርጫ ኮሚሽኑ ህጉ የሚያዘውን የውጤት ምርመራ መንገድ አልተጠቀመም ብሏል። የፕሬዝዳንቱ ምርጫ ውጤት የተመሰረተው እውነተኛ የምርጫ ፎርሞች ታይተው አለመሆኑም ሌላ ምክንያት ነው ተብሏል። ፍርድ ቤቱ ይህን ማብራሪያ በሚሰጥበት ወቅት የኡሁሩ ኬንያታና የኦዲንጋ ደጋፊዎች ከፍርድ ቤቱ ህንጻ ፊት ለፊት ሰልፍ ያደረጉ ሲሆን በመካከላቸው ግጭት ተፈጥሮ ፖሊሶች አስለቃሽ ጋዝ በመተኮስ ለመለያየት ሞክረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑራችንም ወንዝ በደም ቃይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከሕዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልካልባ የገፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈጣጩና ባንዳ ለአገር መሳዋቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጭቷት ያውቃል እጅን ማጠፍከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ
ያይሻመረት ስንት ወደቀለት የባዴ ያረጌ ያይጅማ መሬት ደም የፈሰሰበት ያያፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲመትር ጀግኖች ሲሰቀሉ ጀግኖች ሲገደሉ መድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባቲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንሳ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስኮምጂ ያለሞ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደምሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨግየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ
متانا دبلق لك ايه اربات اسكار دلك ان كبرو لزرينو چوزار چاقوان دماغ ساشو تبابو فاشستو تاريك صافيهونو ترت ترت كنتو مسكاري استواش ايه توابالو የክህደት መደብር መንደርደሪያው ሞልቶ አዲስ ሞቶለት ፓርላማና ሸንጎ ያንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቀሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በህዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቦጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጧት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት
ክፍል 18 የሚስጥር ዘረኛው መዝገብ የኢትዮጵያዊ ገመና ብዙ ሚስጥሮች ይገኙበታል። ዛሬ ዛሬ በይፋ አብዮተኛና ሶሻሊስት ሆነናል። ማለትም የወንድ ትምክህተኝነትንና ማንኛውንም አይነት ዘረኛነት እንቃወማለን። እንደ ኢትዮጵያዊነታችን ተመልከት አርማህን ተከተል መሪህን የሚለውን አባባል እንቀበላለን። መንግስት ራሱ በወንድ ትምክህተኝነት ላይ የተመሰረተ ነው። ስለ ሴቶች መብት ቢለፍፍም በከፍተኛ የሃላፊነት ቦታዎች ላይ በጣት የሚቆጠሩ ሴቶችን አታገኙም። ሴቶች የሚገኙበትን ነባራዊ ሁኔታ ለማሻሻልና መብታቸውንም ለማስከበር ንቁ እንቅስቃሴ አይደረግም። የተለያዩ ጭቁን ብሔረሰቦችንም ሁኔታ ብትወስዱ ጉዳዩ ተመሳሳይ ነው። የመንግስትን ትምክህተኛነት የሚዋጉት ራሳቸው ከመንግስት ያላነሰ ትምክህተኛነት ያሳያሉ። በዚህ ሁኔታ ላይ እንግዲህ እኛ ታማኝ ዜጎች ማንነንና ነው የተለየ ነገር የምናስበው? ይሁንና ወደ ዘረኝነት ስንመጣ ጉዳዩ ለየት ይላል። ቆዳቸው በፀሐይ የተቃጠለው ህዝቦች የሚገኙባት ኢትዮጵያ ራሳቸውን ከጥቁሮች የተሻሉ አድርገው የሚያስቡ ህዝቦች የሚኖሩባት ሀገር መሆኗን ማወቅ ሊያስደንቃችሁ ይችላል። ኢትዮጵያውያን በእርግጠኝነት ነጭ አይደሉም። ነገር ግን ራሳቸው ጥቁር እንደሆኑም አስበውት አያውቁም። አብዛኛዎቹ ቀይ የኮሙኒስቱ አይነት ቀይ ሳይሆን በጥሩ ሁኔታ የተቃጠለ ሸክላ አይነት ቀይ ነን ይላሉ። ወይም ቆንጆ ቡናማ። ነገሩ ከዚህም ጠለቅ ያለ ነው። ከሌሎች ኢትዮጵያውያን የባሰ የጠቆረ ሰው እንኳ ሌሎችን ባሪያ፣ ሻንቆ፣ ጥሩራ፣ መሸጦና የመሳሰሉትን እያለ ሲጠራ ይሰማል። በሌላ አነጋገር ባሪያ ማለት ጥቁር ድንጋይ ከሰል የመሰለ ወዘተ ማለት ነው። ምንም እንኳን በኢትዮጵያ የሚገኙ ባሪያዎች ኔግሮይድ የሚባሉ ባይሆንም አንድን ሰው ባሪያ ብሎ መጥራት ጥቁር እንደማለት የሚወሰድ ነው። ይህ ሁሉ የሆነው እንግዲህ ሴማውያንና ካማውያን በኒግሮይድ ሰዎች ላይ የበላይነት አላቸው ከሚል የማይጨበጥ የቁም ቅዠት ተነስቶ ነው። አንድ ሀብታም ጥቁር ሰውን ማንም ሰው ደፍሮ በፊቱ አይለውም እንጂ ያው ባሪያ ነው። ወፋፍራም ከናፍርት እና ደፍጣጣ አፍንጫ ግድፈቶችና የአንድ ሰው ዝቅተኛ ተወላጅነት በቀጥታ የሚገለጽባቸው ምልክቶች ናቸው ተብሎ ይወሰዳል። በርግጥ ሁኔታው ባለፉት 2-10 ዓመታት እየተለወጠ መጥቷል። በንጉሱ ጊዜ በርካታ ጥቁር አፍሪካውያን መሪዎች ኢትዮጵያን መጎብኘት ሲጀምሩ ብዙ ሰዎች የእውነት ተበሳጭተው ነበር። ጥቂቶች መጨረሻ ላይ ንጉሱ ጃጁ ብለው አስበው ነበር። ንጉሱ የታላቅ ዘር ልጅ እንዴት ከባሮችና ጥቁሮች ጋር ይወዳጃሉ? የንጉሱን አገዛዝ የሚቃወሙ ተማሪ የመብት ታጋዮች የኢትዮጵያን አፍሪካዊነትና የማይፋቅ ጥቁር አጽንኦት የሚሰጥ አዎንታዊ ሚናን ተጫውተው ነበር። ይህም ሆኖ በርካታ ተማሪዎች ራሳቸው የዚህ ተጽዕኖ ሰለባዎች ነበሩና ኢትዮጵያውያን ልጃገረዶች ከጥቁር አፍሪካዊ ወንዶች ጋር ሲጫወቱ ሲያዩ ቅናታቸውን ለማጠናከር ወደ ዘረኛነት ይዞራሉ። ጥቂት የማይባሉ ተማሪዎችም ነጮች በጥቁሮች ላይ እንጂ በኢትዮጵያውያን ላይ አድሎ አይፈጽሙም ብለው ያምኑ ነበር። ወደ አሜሪካ የሄዱ ጊዜ የደረሰባቸውን ድንጋጤ አስቡት። የሚገርመው ነገር የተጠሉት ሶማሊያውያን ግን ይህን ጉዳይ በተመለከተ ኢትዮጵያውያን ወንድሞች ናቸው። ባንቱ ብለው የሚጠሯቸውን አፍሪካውያንን በተመለከተ ከነሱ የባሰ ዘረኛ የለም። ዳሩ ግን ለፍትሃዊነት ሲባል ኢትዮጵያውያን ራሳቸውን በፈጣሪ የተመረጡና ነጮችን ጨምሮ ከማንም የበለጡ ህዝቦች አድርገው እንደሚያስቡ መጠቆም አለብኝ። በሰፊው የሚታወቀው አፈታሪክ እንደሚያሳየን ፈጣሪ የሰው ልጆችን ሲፈጥር ከአፈር ጠፍጥፎ የሰራውን የሰው ቅርጽ እሳት ውስጥ ከተተው። ድብን ብሎ የተቃጠለው ጥቁር ሰው ሆኖ ወጣ። ሌላኛውን በተራው እሳት ውስጥ ከተተውና በደንብ ሳይበስል አወጣው፣ ፈረንጅ ወጣ። ወደ እሳቱ ያስገባው ሶስተኛው ሰው በትክክለኛው ሁኔታ በስሎ ቆንጆ ቀይ ቡኒ ሆኖ ወጣ። እንግዲህ ይህ ማን እንደሆነ አይጠፋችሁም። ድሃ በህልሙ ቅቤ ባይጠጣ ኖሮ ድርቀት ይገለው ነበር እንላለን። ምናልባት የዘረኝነት በሽታ የአስተሳሰብ ኋላ ቀርነትንና ሸፋፋነትን የሚያመጣ ጸረ ሰው መርዛማ ቫይረስ መሆኑን ማወቅ ይገባን ወይም ይጠበቅብን ይሆናል። ይህም ቫይረስ በደቡብ አፍሪካ፣ በምዕራብ አውሮፓ ወይም በአሜሪካ ብቻ የተወሰነ አይደለም። ቡልጋሪያ፣ ሩሲያ፣ ቻይና፣ ሰሜን ኮሪያ እንዲሁም ኩባም ጭምር በቫይረሱ የተጠቁ ናቸው። እንዲያውም ዓለም አቀፍ በሽታ ነው። ይህ ክፋቱን አይቀንሰውም፣ ግን በመሃይም ኢትዮጵያውያን ላይ ያን ያህል እንዳትቆጡ ያደርጋችሁ ይሆናል። በአሁኑ ጊዜ በይፋ የሚታወቀው ይህ ሁሉ በዛሬቱ ኢትዮጵያ ውስጥ እንደተለወጠ ነው። መንግስታችን ከአጼ ምኒልክ በተቃራኒ ጥቁር መሆናችንን ይቀበላል፣ ራሱን ከሌሎች አፍሪካውያን ጋር ይመድባል፣ ብሎም እንደ ሌሎች አፍሪካውያን ከፍተኛ መጠን ያለው ጸረ አረብ ስሜት አለው። መከፋፈል ያለብን በመደብ እንጂ በቀለም አይደለም ተብሎ ነው የሚታሰበው። ይህን ግን ለማውራት ብቻ የሚቀል ጉዳይ ነው። አሁንም እንኳ አብዛኛዎቹ ኢትዮጵያውያን ከዘረኝነታቸው ተጽዕኖዎች ነጻ አይደሉም። ኢትዮጵያውያን ታላቁን ሊቀመንበራችንን መቃወማቸው ከመልካቸውና ከወፋፍራም ከናፈርታቸው ጋር ግንኙነት አለው ብዬ ለመናገር የመጨረሻው ሰው ነኝ። ነገር ግን እጅግ በርካታ ሰዎች ባሪያ፣ ከሰል፣ ጥቁር ፊት፣ ሰይጣን፣ የልጥልጥ ባሪያ ልጅ ወዘተ ብለው እንደሚጠሯቸው ግን በሐቀኝነት መጠቆም ይኖርብኛል። ስለ ሊቀመንበራችን ወፍራም ከናፍርትና ጥቁር ፊት ድብቅ ቀልዶች በሰፊው ይነገራሉ። አንድ ልወደድ ባይ ካድሬ በስህተት የሊቀመንበሩን ፎቶ አንድ ሰዓሊ እንደ ሰዓለው ስዕል ቆጥሮ የትኛው አናርኪስት ሰዓሊ ነው ታላቁ ሊቀመንበራችንን እንዲህ ያለ ወፍራም የኒግሮ ከንፈር የሳለላቸው ብሎ በንዴት በመጮሁ እሱም ወጥመድ ውስጥ እንደገባበት ይነገራል። የሊቀመንበሩ ፎቶ የሰይጣን ምስል መስሏት የታመመ ልጇን እንዲያድንላት ቤቷ ውስጥ የሰቀለች ሴት በማግስቱ ልጇ ሞቶ ስታገኘው በድንጋጤ ክው ብላ ቀርታለች። በኋላ አንድ ጠንቋይ ስለ ሁኔታው ሲያስረዳ በፎቶው ውስጥ የነበረው የጥቁረትና የክፋት መጠን ለልጁ ከአቅሙ በላይ ነበር ብሏል። ሌላም በእነዚህ ቀልዶች የማይደሰቱ ኢትዮጵያውያን ጥቂት ነበሩ። መንግስቱ ራሱ ከተጽዕኖ የእውነት ነጻ አልነበረም። ማንነታቸውን እንዲያውቁና ከክረምት ምሽት በጠቆሩ መሪዎቻቸው እንጂ ኢትዮጵያውያን ባልሆኑ አናርኪስቶች እንዳይመሩ ህዝቡን የሚጠይቁ በራሪ ወረቀቶችን የመንግስት ሄሊኮፕተሮች በአማጽያን ቀጠና ላይ ይበትኑ ነበር። ያሳዝናል ትሉ ይሆናል ወዳጆቼ፣ ኢትዮጵያ ይህችናት። ባርነትን የምትተገብረው እውነተኛዋ ኢትዮጵያ። ያለው ለውጥ የሁሉ በይፋ የተከለከለ መሆኑ ብቻ ነው። ማለትም የኢትዮጵያ ዘረኞች በሙሉ በህቡ የሚንቀሳቀሱ የድብቅ ዘረኞች ሆነዋል ማለት ነው። ለዚህም ዋናው ምክንያት እንደምታውቁት ታላቁ ሊቀመንበራችን ድንጋይ ከሰል የመሰሉ ወፍራም ከንፈር ያላቸው አጭርና ወጠምሻ መሆናቸው ነው። በኢትዮጵያዊ ጭንቅላት ውስጥ አንድ ጥሩ ባሪያ ሊኖሩት የሚገቡ ባህሪያት። እውነተኛ ባሮች በባሪያ መመራታቸው ምክንያታዊ ነው ብላችሁ ታስቡ ይሆናል። ግን ምክንያታዊነትና ኢትዮጵያ የሩሲያንና የቻይናን ያህል የተቀራረቡ ናቸው። ዘረኝነት ጸረ አብዮትና ጸረ ሶሻሊዝም ነው ይላል መንግስታችን። መንግስታችንን እንደ ባሪያ የሚያዩ ኢትዮጵያውያን ግን ሌላ ምን ልትል ነበር ታዲያ ይሉታል። አንዳንዶች መጠን የለሽ በሆነ ሁኔታ ነገሮችን በማጠቃለል እያወራሁ እንደሆነ ይናገሩ ይችላሉ። ግን እኔ በጠንካራ መሰረት ላይ እንዳለው ይሰማኛል። ድብቅ ዘረኛነት ውስጥ ለውስጥ በአገራችን እየተስፋፋ ነው። ለዚህም ነው የሚስጥር ዘረኛው ጉዳይ የሁሉንም ሰው ልብ መንካት የቻለው። ተከሳሹ በአርባዎቹ መጀመሪያ ላይ ያለ ሰው ነው። ረጅም ቀጥ ያለ አፍንጫ፣ ስስ ከናፍርት፣ ጠይም መልክና በጎንና በጎን ሽበት ነካ ያደረገው ሉጫ ጸጉር ነበረው። ባጭሩ ኢትዮጵያውያን አይተው ደንበኛ ኢትዮጵያዊ የሚሉት አይነት ሰው ነው። በእውነቱ ግን ሶማሊያዊ፣ ሱዳናዊ፣ ሰሃራዊ፣ ኬንያዊ፣ ታንዛኒያዊ፣ ቻዳዊ ወዘተ ሊሆንም ይችል ነበር። አብዮታችን አቃቤ ሕጉ ጀመረ። በጣም ብዙ ኋላ ቀር እምነቶችንና ልማዶችን አስቀርቷል። በተቀደሱ መርሆች የምናምን ሶሻሊስቶች ነን። ሙሉ በሙሉም አፍሪካውያን ነን። ለዚህም ነው ዋና ከተማችን የአህጉራዊው አንድነት ድርጅት መቀመጫ የሆነችው። በመቶ ሺዎች የሚቆጠሩ አፍሪካዊ ልዑካን ወደ ዋና ከተማችን ጎርፈዋል። አሁንም እየጎረፉ ነው። እንደ ወንድሞቻችን እንቀበላቸዋለን። አገራችንን ይወዷታል፣ ከተማችንን ይወዷታል። ከሁሉም በላይ ደግሞ ቆንጆዎችን ሴቶቻችንን ይወዷቸዋል። ማን ይፈርድባቸዋል? ቅኝ ግዛትና ኢምፔሪያሊዝም አብዮታችንን ለማጥፋት ይፈልጋሉ። አፍሪካችንን ለዘላለም በባርነት ቀንበር ስር ለማዋል ይፈልጋሉ። ስለሆነም አስቀያሚውን ከፋፍለ ግዛ ፖሊሲያቸውን ይጠቀማሉ። በእነዚያ የተንኮል ጌቶችና ከንፈረ ደረቅ ዘረኞች በሆኑት የእንግሊዝ ቅኝ ገዢዎች አፍሪካ ላይ የተጣለውን የመከፋፈል ቅርስ ሁላችንም እናስታውሳለን። ሱዳንን ተመልከቱ። ኬንያንና ናይጄሪያን እንግሊዝ በነበረበት ቦታ ሁሉ መከፋፈል እንዲያብብ ተደርጓል። እስካሁንም በዚህ ክፋት እንደተበጠበጥን ነው። ዘረኝነት የሚሉት ክፋት የነጭ ኢምፔሪያሊስት ክፋት ነው። ነጭ ኢምፔሪያሊስቶች የሶስተኛው ዓለም ሕዝብ የበላዮች እንደሆኑ ነው የሚያስቡት። አሜሪካኖቹ ጥቁር ወንድሞቻችንን ይጨቁናሉ። የእስያ ሰዎችን፣ አፍሪካውያንን፣ ላቲን አሜሪካውያንን ይገላሉ። በሁለተኛው የዓለም ጦርነት ወቅት ገዳይ ቦምብ ድብደባቸውን ናዚ ጀርመን ላይ ሳይሆን ቶኪዮ ጃፓን ላይ ነው ያዘነቡት። የአቶም ቦምባቸውን የት እንደጣሉ የምናውቀው ነገር ነው። በተጨማሪም ቪየትናምን፣ ጓቴማላን፣ ሳንቶ ዶሚኒጎን እና ሊባኖስን እናውቃለን። የሰለጠኑ የተባሉት እንግሊዞች ያደረጉትን በኬንያ የነበረው የማውማው ትግል ወቅት አይተናል። በድጋሚም በኤደን አይተናቸዋል። ጣሊያኖችን፣ ጀርመኖችንና ፈረንሳዮችንም እናውቃቸዋለን። አፍሪካ እስካሁንም ድረስ የክፋታቸውን ጠባሳ ተሸክማለች። እኛ ግን ከዚህ የተሻለ ባናውቅ ኖሮ እንደ ሩሲያ፣ ምስራቅ ጀርመን፣ ቡልጋሪያ ወዘተ ያሉ አገሮች ከዘረኝነት ነፃ መሆናቸውን ባናውቅ ኖሮ ሁሉም ነጭ ዘረኛ ነው ብለን ብንደመድም ልክ እንሆን ነበር። ግን ከዚያ የተሻለ እናውቃለን። ኢምፔሪያሊስቶች የክፋት ባህላቸውን ያስተላልፋሉ። ዘረኞች ስለሆኑ እኛን አፍሪካውያንንም ዘረኛ ሊያደርጉን ይሞክራሉ። የጠቆር በጠቆር ላይ መነሳት ከቪየትናም ጦርነት በፊት የመጣ ነገር ነው። ማሰሮውና ጀበናው ይፋለሙ። ይህ ነው የኢምፔሪያሊስት ፖሊሲ። የንጉሱ አግበስባሽ አገዛዝ መስጋና ይግባውና የአሜሪካ ያንኪ ወታደሮች እዚህ በነበሩ ጊዜ በአገራችን ውስጥ ምን ሲያደርጉ እንደነበር አይተናል። ኒገርና ዝንጀሮ እያሉ ሲጠሩን ነበር። ያንን እንዴት እንረሳዋለን? እና እንዴት ነው በቀለም ላይ ተመስርተን በጥቁሮች ላይ አድሎ የምንፈጽመው? የማይታሰብ ነው። ክፋት ነው። የማይታመን ነው። የሚከፋፍል ነገር ነው። ንግግሩን ቆም አደረገ። ምንም ሀፍረት የማይሰማው ተዋናይ። ሁላችንም መቼም ቢሆን መልከ ጥቁር ሴት ፈጽሞ እንደማያገባ እናውቀዋለን። ቀጠለ። ኢትዮጵያ ውስጥ ሁላችንም ኢትዮጵያውያን። ልዩነታችን በቀለም ላይ የተመሰረተ አይደለም። ተራ ኢትዮጵያውያን አሉ፣ ታማኝ ዜጎች አሉ። እንዲሁም ታላቁ ሊቀመንበራችን፣ የተፈሩ መሪዎቻችንና የተከበሩ የመንግስትና ሁሉን አዋቂው ፓርቲ ኃላፊዎቻችን አሉ። መሪዎቻችን እነዚህ ናቸው። የበላይነታቸው የሚመነጨው ከስልጣናቸው፣ ከስራ መደባቸውና ከእውቀታቸው ነው። ጥቁር ወይም ጠይም፣ ሁላችንም ተመሳሳይ የአፍሪካዊነት መልክ ያለን ኢትዮጵያውያን ነን። ይህን የሚቃወሙ እንደዚህ ተከሳሽ ያሉ አድሃሪ ዘረኞች ናቸው። ተከሳሹ ያዕቆብ መርድ ዘረኛ ነው። ጥቁር ኢትዮጵያውያንን ይጠላል። ነጭ ሆነ ይመስለዋል። በማንም ሰው የሚፈጸምን ማንኛውንም አይነት ዘረኝነት የሚከለክለውን የወንጀለኛ መቅጫ ሕጉን አንቀጽ 410ን የጣሰ ወንጀለኛ ነው። ዛሬ በኢትዮጵያ ውስጥ ምንም ዘረኛ ሰው እንደሌለ እናውቃለን። ግን ደግሞ ጥቂት የበቅሎ ጭንቅላት ያላቸው በየጓዳው የተደበቁና አስቀያሚ ጭንቅላታቸውን ብቅ ለማድረግ እድላቸውን እየተጠባበቁ ያሉ ዘረኞች እንዳሉ በሚገባ እናውቃለን። ተከሳሹ ከመካከላቸው አንዱ ነው። አንድ ኢትዮጵያዊ ታክሲ ነጂን ባሪያ ብሎ መጥራቱ ብቻ ሳይሆን ያሰረውንም ፖሊስ እሱ ተከሳሹ የፖሊሱን አይነት ሰው በባሪያ ገበያ ቢያገኝ እንኳን እንደማይገዛው በማወጅ ተሳድቧል። የሰራውንም ወንጀል አልናዘዝም ብሏል። ይህም ራሱ ሌላ ሕግ መጣስ ነው። ጨቅላ ጦጣ እናቷ ላይ ጥብቅ እንደምትለው እሱም ከዘረኝነቱ ላይ እንደተጣበቀ ነው። ለሌሎችም ድብቅ ዘረኞች ማስጠንቀቂያ እንዲሆንና ለታላቁ ሊቀመንበራችን ላለን ታማኝነትን ተጨማሪ ማረጋገጫ ይሆን ዘንድ ተከሳሹ በከባዱ መቀጣት አለበት። ጥቁር ኢትዮጵያውያን በሚገኙበት በአገሪቱ ደቡብ ምዕራባዊ ክፍል በሚገኙ የመንግስት እርሻዎች ውስጥ ለ25 ዓመታት የጠባይ ማረሚያ የጉልበት ሥራ እንዲፈረድበት እንጠይቃለን። ጓድ ሻለቃ ዳኛ ተከላካይ ጠበቃው ተነሳ። አቃቤ ሕጉ አለ ያለውን ቃላት መናገሩን እኮ ተከሳሹ አልካደም። ይሁንና ዘረኛ ወንጀለኛ መሆኑን ግን አጥብቆ ይክዳል። አክራሪ ዘረኛ ካልሆነ ታዲያ ማን ሰዎችን ባሪያ ሲልና ሰዎችን በገበያ ውስጥ ለመግዛት ሲያወራ ይገኛል? ዳኛው ጠየቀ። እንግዲህ ኢትዮጵያዊ የሆነ ሰው ነው ክቡር ዳኛ፣ መለሰ ተከላካይ ጠበቃው በድፍረት። እንዴት አወቅ? ዳኛው እያስፈራራ ነበር። አስበህ ብትናገር ይሻልሃል። ተከሳሹ ጉዳዩን በደፈናው እንዴት እንደሚመለከተው ለማሳየት ነው የሞከርኩት፣ ማስተባበለ ተከላካይ ጠበቃው። ቀጥል አለ ዳኛው በቸልተኝነት። ተከላካይ ጠበቃው ተከሳሹን የምስክር መስሚያው ቦታ ላይ እንዲቀመጥ አደረገ። ከታክሲ ነጂው ጋር ተጣልተህ ባሪያ እንዳልከው ታምናለህ? አዎ፣ ከዋጋው በላይ ሊያስከፍለኝ እየሞከረ ነበር። የተከሳሹ አነጋገር የሰሜን ሰው መሆኑን የሚያሳብቅ ነበር። ሰሜናዊው የአገራችን ክፍል ደግሞ የዘረኝነት መፈልፈያና የባሪያ ገበያዎች መገኛ ነው ይባላል። ባሪያ ማለት ምን ማለት እንደሆነ ታውቃለህ? አውቃለሁ። ታክሲ ሹፌሩ ባሪያ ነበር። ነገረ ሥራው በእርግጠኝነት እንደ ባሪያ ነበር። ታክሲ ሹፌሩ ጥቁር ሰው ነበር እንዴ? አልነበረም። መልኩ እንዲያውም ወደ አንተ መልክ ይጠጋ ነበር። ታዲያ ለምንድን ነው ባሪያ ብለህ የጠራኸው?
እንደ ባሪያ ስለሚያደርገው ነው ሐቀኝነት የሚባል ተፈጠረበት ለማስተዳደር እየሞከረ ነበር ዋጋ ላይ እየተከራከረ ነበር እነዚህ የባሪያ ባህሪያት ናቸው እኛ አካባቢ ለራሱ ክብር የሌለውና መልካም ምግባር የሌለውን ባሪያ ነው የምንለው ቀለሙ ግምት ውስጥ አይገባ ቆንጆ ሴት ምግባር ከሌላት አስቀያሚ ልትሆን ትችላለች አጼ ምኒልክ ጥቁር ነበሩ ግን እጅግ ታላቅ ሰው ነበሩ ፖሊሱስ ለምንድነው እሱን መስል ከገበያ እንኳን አልገዛም ነበር ያልከው አልገዛም ነበራ ጉዳዩን እንኳን ሳይሰማ እኮ ነው ለታክሲ ነጂው የወገነው በመጥፎ ሁኔታ ነው ያጉላልላይ እርግጠኛ ነኝ ከኔ ይልቅ ታክሲ ነጂው ጉቦ ይሰጠኛል ብሎ አስቦ ነው ሰዎችን መግዛትና መሸጥ መጥፎ እንደሆነና የተከለከለ ተግባር እንደሆነ ታውቃለህ አይደለም ክርስቲያን ነኝ በተጨማሪም ኢትዮጵያዊ ነኝ መጥፎም ሆኑ ጥሩ እነዚህ ነገሮች ተደርገዋል ግን መጥፎ ናቸው አይደል ምን አውቃለሁ ባሪያዎች ይሉኝ ብትችል ባሪያ ተገዛ ነበር ተከልክሏል አላልክም እንዴ ብያለሁ ታዲያ ለምን ጉንጨን አለፋለሁ ታክሲ ሹፌሩን ባሪያ ስትለው ለማመልከት የፈለከው ምግባረ ብልሹ መሆኑን ብቻ ነበር ተናድጄ ስለነበር ልሰድበው ፈልጌ ነው በወቅቱ አመለሸጋ ለመሆን እየሞከርኩ አልነበረም ስለዚህ የልማድ ነገር ሆኖብህ ባሪያ የሚለው ቃል አመለጠህ ለባህሪው ተገቢ የሆነ ቃል ነው ልማድ ላልከው ብዙ ሰዎች እስካሁን በመቶው ንጉሥ ስም ይምላሉ ለመርሳት ጊዜ ይፈጃል ባትናደድ ኖሮ ሹፌሩን ባሪያ አትለውም ነበር ካላናደደኝማ ለምን ሰድበዋለሁ ፖሊሱንስ ያው እንዳልኩህ ነው ስለዚህ በዘረኛነት አታምንም ማለት ነው ሁሉም ሰው እኩል ነው ይላል ፈጣሪያችን ጣሊያኖችን ግን አልወዳቸውም ለምን ፋሽስት ስለሆኑና አገራችንን ስለወረሩ በጦርነቱ ብዙ ዘመዶቼን አጥቻለሁ ግን ሁሉም ጣሊያን ፋሽስት ነው እንዴ እኔም ማውቃቸው ናቸው ሁሉንም ነጮች ትጣላለህ ለመጥላት ያህል በጥልቀት አላውቃቸው ስለ አፍሪካውያንስ ምን ታስባለህ አንድም አፍሪካዊ አላውቅም ሴት ልጅ ጥቁር ኢትዮጵያዊ ብታገባ ትቃወማለህ ሴት ልጅ የለኝም ብትኖርህ ኖሮ ልትኖረኝ አትችልም አላገባሁም አርጅቻለሁ ማግባትም አልፈልግም የጎረቤትህ ሴት ልጅ ጥቁር ኢትዮጵያዊ ብታገባስ ምን ትላለህ የጎረቤቴ ልጅ ናት ጉዳይ አይደለም ተከራካይ ጠበቃው ወደ ዳኛው ዞረ ተከሳሹ በምንም አይነት ዘረኛ እንዳልሆነ በጣም ግልጽ ነው አጥፍቷል ከተባለ በዚያ በተናደደበት ወቅት አድሏዊውን ቃል መጠቀሙ ነው እዚህም ላይ ቢሆን ምንም አይነት ቀለም ላይ የተመሰረቱ ተጽዕኖዎችን ለመጥቀስ አስቦ አይደለም ጥያቄዎችን እዚህ ላይ አቆማለሁ አቃቤ ህግ መስቀለኛ ጥያቄ ማቅረብ ይችላል አቃቤ ህጉ በተንኮል ፈገግ እያለ ተነሳ ሁሉም ሰው እኩል ሆኖ እንደተፈጠረ አምናለሁ ብለሃል አምናለሁ ታዲያ ለምንድነው አንዳንዶች ድሃ ሌሎች ሀብታም ይሆኑት ለምንድነው አንዳንዶች ጥቁር ሌሎች ነጭ ይሆኑት የእግዚአብሔርን ሥራ አልመረምርም በማደናገር ትሸሻለህ ጥሩ ሌላ ጥያቄ ልጠይቅህ እንደ መልካም ኢትዮጵያዊ ክርስቲያን ጥቁር ሰዎች የተረገሙ ናቸው ብለህ ታምናለህ አዎ የካም ልጆች እኮ ነን ሰይጣን ጥቁር ነው አዎ ጥቁር መጥፎ ነው ጨለማና ምሽት ክፋትና ኃጢአት ሁሉም ጥቁሮች ናቸው ነጭስ ነጭ ጻዳ ነው እግዚአብሔር ነጭ ነው እንዴት አወቅ እቃወማለሁ ክቡር ዳኛ ተከላካይ ጠበቃው አቋረጠ የሌኒንን ሽልማት ያገኘው ታላቁ ሰዓሊያችን የሳላቸው ስዕሎች እንደሚያሳዩት እግዚአብሔርና መላእክት ነጭ ናቸው ሰይጣንና አጃቢዎቹ ግን ጥቁር ተደርገው ነው የተቀመጡት አቃቤ ህጉ ለዚህ የተዛባ አስተሳሰብ ተከሳሹን ተጠያቂ ሊያደርገው አይገባም ክቡር ዳኛ ተከሳሹን ተጠያቂ ለማድረግ እየሞከርኩ አይደለም ጥቁሮች ላይ አድሏዊ አስተያየት እንዳለው ለማሳየት ብቻ ነው አለ አቃቤ ሕጉ። ቀጥል አለ ዳኛው ድብርት የተጫነው በሚመስል ድምጽ። ጥቁር ቀለም ክፋትን የሚወክል ከሆነ ቢያንስ ጥቁር ሰው መጥፎ ሰው ነው ብለህ አታስብም? መሪት ጥያቄ ቢሆንም ተከላካይ ጠበቃው ምንም አይነት ተቃውሞ አላቀረበም። የግድ መጥፎ ነው ማለት አይደለም። ጥሩ ጌቶች ካሉት ባሪያም እኮ ጥሩ ሰው ሊሆን ይችላል። አሃ ባሪያዎች የተስፋ ጭላንጭል ተገኘላቸው ማለት ነው? አላገጠበት አቃቤ ሕጉ። አንድ ሰው ጌታ ሲሆን ሌላው ባሪያም የሚሆነው ለምንድን ነው? እኔ ደሃ ሆኜ አንተ በጣም ሀብታም የሆንከው ለምንድን ነው? ነገሮች እንደዚያ ናቸው፣ ይኸው ነው አለ ተከሳሹ። አስቀድሞ የተጻፈ ነው? እድል ነው? የእግዚአብሔር ፈቃድ ነው። ምንም የመቀየር ተስፋ የለውም? ተስፋ ያጣ እሱ ድህነትን አያገኛትም። በጠዋት ገና በርህን ከፍተህ ስትወጣ ጥቁር ሰው ቢያጋጥም ምን ታደርጋለህ? አማትባለሁ። ለምን? የመጥፎ ነገር ምልክት ስለሆነ። ጥቁር ድመት መንገድህን ብታቋርጥህስ? አሁንም አማትባለሁ። በዚህ ሁሉ ጉዳይ ታምናለህ? ከዚህ በኋላ ለመለወጥና በሳይንሳችሁ ለማመን በጣም አርጅቻለሁ። ከእድሜ ጋር አይገናኝም። ዋናው አስተሳሰብህ ነው፣ ፍላጎትህና እምነትህ። እውነታው መቀየር አለመፈለግህ ነው። የድሮ አስተሳሰብ ተስማምቶኛል። በተለይ በአዲሱ አስተሳሰብ የሚያምኑት ምንም ያህል የተለዩ እንዳልሆኑ ስመለከት፣ ማለት በርካታዎቹ ኃላፊዎቻችሁ በተለይ ቀበሌ ላይ ያሉት በመጥፎ ምልክቶች እኔ ማምነውን ያህል ያምናሉ። አቃቤ ሕጉ እቺን በዘዴ ያለፋት። በምትኩ ታክሲ ሾፌሩን አታላይ ብለህ ለምን አላልከውም ሲል ጠየቀ። ብየዋለሁ፣ ግን እኮ ባሪያ ነው ያልከው። ያው ነው። ባሪያ አታላይ ነው? ባሪያ የተረገመ ሰው ነው። ለዚያ ነው ባሪያ የሆነው። ብዙውን ጊዜ ሰዎችን ባሪያ ብለህ ትጠራለህ? ብዙውን ጊዜ ሰዎችን አልሳደብም። ስትሳደብ ግን ከተሳደብኩ ተገቢ ነው ባልኩት ሁኔታ እሳደባለሁ። ስድብ አልመርጥም። ግን ባሪያ የሚለውን ቃል በተደጋጋሚ ትጠቀማለህ አይደለም? እንጃ አላስተዋልኩትም። ፖሊሱ ጥቁር አልነበረም? ነበረ። በጥቁረቱ ምክንያት አይደለም በገበያ ውስጥ የማትገዛው ስለመሆኑ የተናገርከው? ጋጠወጥና ለሰው አክብሮት የሌለው በመሆኑ ነው። ጥቁር ባይሆን ኖሮ ተመሳሳይ ነገር ትናገረው ነበር? ምናልባት። ልናገረውም ላልናገረውም እችል ነበር። እርግጠኛ አይደለህም? ቤተሰቦች ወግ አጥባቂዎች ናቸው? አዎ። ወላጆችህና ዘመዶችህ ባሮች ነበራቸው? አጎቴ ባሮች ነበሩት። ጥቁሮች ናቸው? አዎ። ጥቁረታቸው ምን ያህል ነው? እንግዲህ ተከሳሹ አመነታ። የታላቁን ሊቀመንበር ፎቶግራፍ ተመለከተ። ግን ያሰበበት መሰለና ከዚያ ወዲህ ከነሱ የበለጡ ጥቁር ሰዎች አይቻለሁ ሲል መለሰ። አቃቤ ሕጉ የተደበቀችው መልስ አላመለጠችውም። ተከሳሹንም ለማጥመድ ሊያውጣጣው ሞከረ። በታላቁ ሊቀመንበራችን ብትናደድ እንደዚህ አይነት ሐሳቦችን ታስብ ነበር? በስመ አብ፣ በጭራሽ ጌታዬ። ተከሳሹ እጅግ የተደናገጠ መሰለ። እንዴት ብዬ? ታላቁ መሪያችን አይደሉም እንዴ? አቃቤ ሕጉ ኩም አለ። ስለዚህ ሌላ ሙከራ አደረገ። የበላይህ እስከሆነ ድረስ ለጥቁር ሰው ታዛዥ ትሆናለህ ማለት ነው? የበላይ መሪህን መታዘዝ የተቀደሰ ሕግ ነው። የቀለም ጥያቄ ሳታነሳ ማለት ነው? ምንም ጥያቄ ሳላነሳ። ያ አደገኛ ማጠቃለያ ነው። ለንጉሱም ጭምር ታዛዥ መሆንን ትሰብካለህ ማለት ነው? በዚያን ጊዜ አንተስ ብትሆን ታዛዥ አልነበርክም? ምንም ምርጫ ያልነበረን ተከታሪዎች ነበር። ተማሪዎቹ ግን ተቃውመዋል። ከንጉሱ በኋላም እኮ ተቃውመዋል። ዛሬ ግን የት ነው ያሉት? መቼ ማቆም እንዳለባቸው አላወቁም። ምናልባት መቼ መጀመር እንዳለባቸው ይሆናል ያላወቁት። እንደ ባሪያ ያሉ ስድቦችን የሰውን ክብር ዝቅ የሚያደርጉ ናቸው። መቆም አለባቸው አለ አቃቤ ሕጉ አስረግጦ። የሚጠፉበት ጊዜ ከመጣ ይጠፋሉ። የአገራችን ዜጎች ከዘረኝነት ነጻ መውጣት አለባቸው። ያንድር ጊዜ ባይ ልቤ በደስታ ይሞላ ነበር። ተከሳሹ በደስታ የተሞላ መሰለ። ለዚያ ነው የተሳደብከው ስድብ ለሰራኸው ወንጀል መቀጣት ያለብህ፣ ጨመረ አቃቤ ሕጉ። ምንም ወንጀል አልሰራውም። ስድቡም ለደረሰው በደል ተመጣጣኝ ነበር። የምቀጣም ከሆነ እቀበለዋለሁ። ቅጣትን እንደዚህ በፈቃደኝነት መቀበል የጥፋተኝነት ምልክት ነው። የድንጋይ ናዳ ላይ እርግማን ማሽጎድጎድ ውጤቱ ጉሮሮን ማድረቅ ብቻ ነው። ጨርሻለሁ ጓድ ሻለቃ ዳኛ ብሎ አቃቤ ሕጉ ተቀመጠ። ዳኛ ይተንፍሱ ለጥቂት ሰከንዶች በሐሳብ ተዋጠ። ጉሮሮውንም እየጠራረገ የሚከተለውን ተናገረ። የቆየ ልማድ ለመቀየር ጊዜ እንደሚወስድ አውቃለሁ። ያረጁ ሰዎች ደግሞ ለመቀየር በጣም አስቸጋሪ ነው። ይሁንና መቀየራችን የግድ ነው። ሰውን ባሪያ ብሎ መጥራት የተከለከለ ነው። ዛሬ የታክሲ ነጂው ተሰደበ፣ ነገ ደግሞ የእንደዚህ አይነት ግልጽ ጥቃቶች ሰለባ ማን እንደሚሆን መገመት አያቅተንም። ፖሊስን መስደብ ማለት ሕግን መስደብ ማለት ነው። የአብዮቱ ምልክት የሆነውን በኩራት የሚለብሰውን አርማ ማጉደፍ ማለት ነው። ይህ ሁሉ በግልጽ የተከለከለ ነው። ወደፊት መደምሰስ ባለብን የህቡ ዓለም ውስጥ አናርኪስቶች፣ ተራሌቦች፣ ፊውዳሊስቶች፣ የጠላት ወኪሎች፣ ጠንቋዮች፣ ካፒታሊስቶችና አራጣ አበዳሪዎች ወዘተ እኛን ለማጥፋት እየሰሩና እየተስፋፉ ናቸው። ያለማቆም ያለማቋረጥ እናሳድዳቸዋለን። አንተ የሚስጥር ዘረኝነት ጥሩ ምሳሌ ነህ። በብዙ መልኩ የኛው አካል በመሆንህ ልንታገስህ አይገባም። እንዲያውም በየቦታው የተደበቀውን ዘረኝነት በእጅጉ ስለምታስታውሰን ነው ልንቀጣህ የሚገባው። ለአንተም ለእኛም ለሁላችንም ሲባል ማለት ነው። ቀለም የማይታየን ዕውሮች አይደለም፣ ግን ስለ ቀይና ነጭ እናወራለን። ጥቁርን ካጠቃህ አድሃሪ መቅደም አለበት። ፖለቲካው ቅድሚያ ሊሰጠው ይገባል። እዚህ ከኔ በላይ የምትመለከታቸው ታላቁ ሊቀመንበራችን የነገሩን ይህንን ነው። ዞር ብሎ ፎቶውን ተመለከተ። ስለዚህ የ25 ዓመት የጠባይ ማረሚያ የጉልበት ሥራ በቂንጤ የመንግሥት ድርሻ እንድትሠራ ተፈርዶብሃል። ተቆጣጣሪዎችህም ከሰል ድንጋይ የመሰሉ ኢትዮጵያውያን ይሆናሉ። በተጨማሪም የቅጣትህ ጊዜ ግማሽ ለሚሆኑት ዓመታት የፖለቲካ ትምህርትና የጥምቀት ሐሳብ ሥልጠና ይሰጣል። የሚቀጥለው መዝገብ ይጠራ ሲል ዳኛው ትዕዛዝ ሰጠ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና እምሹ።